አሁን ወደ ጀመርነው ትምህርት እንሄዳለን። ይሰማል? አይሰማም? ይሰማል አሁን? ኦኬ። ወደ ጀመርነው ትምህርት እንሄዳለን። ርዕሳችን እኔ ነኝ ያለው። I am who I am ያለው። እኔ ነኝ ያለው ክፍል 2 ነው። ዘጸአት ምዕራፍ 3 ከቁጥር 14 እና 15 ደግመን እናነባለን። ሳነብ ኦሪጅናሊ እንደተጻፈው አድርጌ ላነበው ሞክራለሁኝ። አማርኛው ይሄ የቀዳማዊ ኃይለ ሥላሴ ትርጉም ብቻ አይደለም። ብዙ ነገሮችን እንዳለ አስተካክሎ እንደ እንግሊዘኛው እንደ ሌላው ተርጉሞ ምናገኘው ሌስ ለተተረጎመ መደበኛውም ትርጉም እንኳን ያለውን ኦሪጅናሉን ቃል አላስቀመጠውም። ትርጉም ነው ያስቀመጠ። ይሻል እንደሆን ብዬ ቢሮዬ ሁሉም ትርጉሞች አሉኝ። በ1879 እንኳን እናንተ ወላጆቻችሁ ሳይወለዱ በፊት በ1879 የተተረጎመው ነው። የቁም ጽሑፈት የሚመስል መጽሐፍ ቅዱስ ያላችሁ አላችሁ? እኔ ያለኝ በእጅ ጽሑፍ የሚመስል እሱም እንኳን ላይ የለም። ትንሽ ይሻላል። የምሆን ነኝ ይላል። እንዳለ ቃሉን አላወጡትም፣ ትርጉሙን ነው ያስቀመጡት። ያለና የሚኖር ብለው ነው የተረጎሙት። ይሄ ደግሞ ለምን እንደተጠቀሙ ነግራቸዋለሁኝ። ቃሉን እንዳለ ነው። አይ አም እኔ ነኝ ነው ያለው እግዚአብሔር። አሁን ትርጉሞቹ ተሳስተዋል ለማለት አይደለም። ያስቀመጡት ጥሩ ቃል ነው። ያለና የሚኖር ዘላለማዊነቱን የሚገልጽ ስለሆነ እስቲ አስተካክለን ልናነበው እንሞክር። ቁጥር 14 እና ቁጥር 15 እግዚአብሔርም ኤሎሂም ሙሴን አሁን ያለና የሚኖር እኔ ነኝ በሚል ፈንታ እኔ ነኝ ብቻ ነው ያለው። ስሜ ይሄ ነው ነው ያለው። እኔ ነኝ አለው። እንግዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላቸዋለህ አለው። እኔ ላከኝ ትላቸዋለህ ነው የሚለው። እግዚአብሔርን ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለም ስሜ ነው። እስከ ልጅ ልጅ ድረስ መታሰቢያዬ ይሄ ነው። እዚህ ጋር እኔ ነኝን አልተጠቀመም። ኤሎሂም ላከኝ ትላቸዋለህ ቁጥር 15 ላይ። ቁጥር 14 ግን ስምህ ማን ነው ብሎ ሙሴ በሚጠይቅበት ጊዜ እኔ ነኝ ላከኝ ትላቸዋለህ። አዲስ ኪዳን ውስጥ ይህንን እኔ ነኝ የሚለውን ቃል የኔ ነው ብሎ የተናገረ አለ? ወደዛ እንሄድና አንድ ጥቅስ አነብላቸዋለሁኝ። እንደውም በዚህ ትምህርት አብዛኛውን ጊዜ የምናጠፋው አዲስ ኪዳን ውስጥ ነው። ዮሐንስ ወንጌል ውስጥ በተለይ እኔ ነኝ ያለው ምዕራፍ 8 ዮሐንስ ወንጌል ላይ ምዕራፉ ሰፊ ዝርዝር አለው። ከአይሁዶች ጋር ኢየሱስ ክርስቶስ ያደረገው ንግግር ነው። ከአብርሃም በፊት እኔ ያለው ነው የሚላቸው። እናነባዋለን። ቁጥር 58 እና 59 እና 59 ኢየሱስም እውነት እላችኋለሁ አብርሃም ሳይወለድ እኔ አለው። እኔ ነኝ የሚለው እንዴት ተጠቀመው? ግሪኩ ይሄ አዲስ ኪዳን በተጻፈበት ቃል ኢጎ አይ ሚን የሚለው እኔ ነኝ። ነበርኩ አላለም፣ እኔ ነኝ። አብርሃም ሳይወለድ በፊት ምክንያቱም ክርስቶስ መጀመሪያ የለው መጨረሻ የለው አምላክ ነው ልባርጉ ዮሐንስ ጥሩ አድርጎ ዮሐንስ ወንጌል ስታነቡ ለአምላክነቱ ጥሩ አድርጎ ማብራሪያ ይሰጣል እኔ ያለው ነበርኩ አላለም ነበርኩ ቢል ኖሮ ሊያረጅ ይችላል አያረጅም አይለወጥም ክርስቶስ ትላንትና ዛሬም ለዘላለምም ያው ነው ተብሎ ዕብራውያን ምዕራፍ 13 ላይ ተጽፏል ያንን ነው የምናገኘው አንገቶቻችን ዝቅ አድርገን ጸልያለን ይሄ ክርስቶስ ያለው ዮሐንስ የጻፈው ራእይ ላይ ምዕራፍ 1 ቁጥር 8 ላይ ከራሱ አንደበት ለዮሐንስ ከወጣው ቃል የተለየ አይደለም እኔ አልፋና ኦሜጋ ነኝ መጀመሪያው ነኝ በኋላም መጨረሻም ላይ ያለው እሱ ነው ስለዚህ እኔ ነኝ ያለው ነው ትምርታችን አንገቶቻችን ዝቅ አድርገን እንጸልያለን እኔ ነኝ ያልከው የተፈራ የተከበርክ ህዝብ ይሄንን የከበረውን ስምህን እንኳን ለመጥራት ከብዷቸው ሌላ ምትክ እየፈለጉ እንዲጠሩ ይሆነው አንተ የከበርክ ስምህ የከበረ ስራህ ክቡር እግዚአብሔር ሆይ እናመሰግናለን ቃልን ስንማር በዚህ ስፍራ ጊዜያችንን የምናጠፋ ብቻ ሳንሆን ስላንተ እንዲገለጽልን ሁሉን ማወቅ እንድንችል እንድትረዳን እግዚአብሔር ሆይ ልቦናችን አይኖች እንዲበሩ እጸልያለሁ ከኔም ከወገኖቼም ጋር ሁን ኦንላይን ከሚመለከቱንም ሁሉ ጋር ሁን በጌታ በኢየሱስ ክርስቶስ ስም አሜን ያለፈው እሁድ እግዚአብሔር ብዙ ስሞች እንዳሉት ነግሬያቸዋለሁ ወደዛ አልገባም በጣም ብዙ ስለሆነ እግዚአብሔር ብዙ ስሞች አሉት መልሼያንን አልደግምላችሁም ግን ይሄ ትምህርት እንዲገባችሁ የሚያስፈልጋችሁን ነገር እነካለሁኝ አንዳንዱ ሳምንት ጣል ያደረኩት ቢሆንም እንኳን ግን አልደግመውም በመጀመሪያ መጽሐፍ ቅዱስ ውስጥ የምናየው የእግዚአብሔር ቃል ዘፍጥረት ምዕራፍ 1 ቁጥር 1 ላይ ነው የምናገኘው ገና መጽሐፍ ቅዱስ ሲጀምር እግዚአብሔር በመጀመሪያ ይላል ይሄ እግዚአብሔር በመጀመሪያ የሚለው ቃል ኦሪጅናሊ ዕብራይስጡ ኢሎሂም ነው የሚለው ኢሎሂም የእግዚአብሔር ፕሉራል ስም ፕሉራል ማለት ብዙ ቁጥር ማለት ነው ፕሉራል ስም እንደሆነም ነግሬያቸዋለሁኝ ኢሎሂም ይሄ ነው የሚታወቀው በእስራኤሎች ዘንድ የሚታወቀው መጽሐፍ ቅዱስ ውስጥም በመጀመሪያ የተጻፈው ቃል ይሄ ኤሎሂም የሚለው ነው ለምን የብዙ ቁጥር ሆነ ወረድ ብሎም እኮ እግዚአብሔር ሲናገር ልፍጠር አላለም ሰውን በምሳሌያችን በመልካችን እንደ ምሳሌያችን እንፍጠር ነው ያለው ስለዚህ ከአንድ በላይ ሆነ ታያላችሁ ይሄ የስላሴ ምስጢር ነው ስላሴ አብ ወልድ መንፈስ ቅዱስ ሶስት ፐርሰናሊቲ እና ያለን ኢሴንሳቸው ግን አንድ ነው ስለዚህ ሶስት ማስቀመጣችን አይደለም አብ ወልድ መንፈስ ቅዱስ ከልጅነታችን ጀምሮ ከቄስ ትምህርት ጀምሮ ስንማር የመጣ ነው አሃዱ አምላክ እግዚአብሔር ሶስት አምላክ ነው ብሎ ክርስትና ያስተምርም ስንት አምላክ ነው ያለው አንድ አምላክ አሃዱ አምላክ የትምህርታችን ትኩረት ግን ከዚህ ከእግዚአብሔር ስሞች ውስጥ ብዙ ስሞች አሉት ብለናል አንደኛው ላይ ያተኮረ ነው በጣም የከበረ ስም ነው በእስራኤላውያን ዘንድ አስረዳቸዋለሁኝ ሳምንትም ነካርጌላቸዋለሁኝ እንዴት የከበረ እንደሆነ እኔ ነኝ ያለው ስሙ ሙሴን ሲልከው ማን ነው ላከ ስሙ ማን ነው ቢሉኝ ማን ልበላቸው ብሎ ሲጠይቅ እግዚአብሔር አዲስ ስም ከዛ በፊት ያልሰሙትን ስም ያላወቁትን ስም ሰጣቸው። እኔ ነኝ ላከኝ በላቸው። ቁጥር 14 ላይ ስትሄዱ ደግሞ የአባቶቻችሁ አምላክ አባቶች የሚባሉትን ዘረዝራቸው አብርሃም ይስሐቅ ያዕቆብ የአባቶቻችሁ አምላክ ያህዌ ላከኝ በለዋል። ስለዚህ በሁለቱ ቁጥር ላይ ያለውን ስታዩ እኔ ነኝ ብሎ ቁጥር 14 ላይ ያስተዋወቀው ስም ኢኳልስ ይሆናል ያህዌ ማለት ነው። እኔ ነኝ የሚለው ስም ኢኳልስ ያህዌ። ቁጥር 14 ላይ ያህዌ ላከኝ የአባቶቻችሁ አምላክ ስም ማን ነው ሲለው እኔ ነኝ። ስለዚህ እንዴት ሁለቱ እኩል እንደሆነ እንዲገባችሁ ስለፈለኩ ነው። ግን እስራኤሎች ይህንን እኔ ነኝ ኢኳልስ እግዚአብሔር ወይም ያህዌ ያልኩትን ስም ለመጀመሪያ ጊዜ ነው የተዋወቁት። ከዛ በፊት የሚያውቁት ስም ኢሎሂም የሚለውን ፕሉራል ኔም ነው። ኢሎሂም መጽሐፍ ቅዱስ ውስጥ ገና ሲጀመር ዘፍጥረት አንድ ላይ የምናገኘው ያንን ነው። እዛው ዘፍጥረት ውስጥ ሔዋን አቤል ከሞተ በኋላ ሌላ ወንድ ልጅ ወለደች፣ ስሙን ሴት አለችው። በሴት ዘመንም የሚታወቀው ስም ይኸው ነው፣ ኢሎሂም የሚለው ነው። እመጣላቸዋለሁኝ። በሌሎችም ዘመኖች ሁሉ የሚታወቅ ነው። ሌላው የሚታወቅ ስም ቀደም ብሎ ኢሎሂም በሚለው ስም ውስጥ አለ። አጥር ያለው የእግዚአብሔር ስም ኤል ኢሎሄ ኤል የሚለው ነው። ክርስቶስ እንኳን በመስቀል ላይ ሳለ የጠራው ስም ይህንን አጭሩን ስም ነው። ኢላይ ኢላይ ላማ ሰበቅተኒ ነው ያለው፣ አረማይክ ነው። እንግሊዘኛውም እንዳለ አረማይኩን ያስቀመጠው፣ አማርኛውም አረማይኩን ያስቀመጠው። በመስቀል ላይ አለ ብለን የምንለው ምንድን ነው? መጽሐፍ ቅዱሳችን ላይ የተጻፈው ኤሎሄ ኤሎሄ ላማ ሰበቅተኒ፣ አረማይክ ነው። ይሄ እንዳለ ነው ቃሉ ውስጥ የገባ አማርኛ አይደለም። ይሄ እግዚአብሔር ስም ነው። ኤሎይ ኢላይ ኢላይ ላማ ሰበክተኒ ወይም ኤሎሄ ኤሎሄ ላማ ሰበክተኒ። ስለ ክርስቶስ አስቀድሞ መንፈስ ቅዱስ በዳዊት ውስጥ ሆኖ ከተነበዩ ትንቢቶች እንደው ስለ ክርስቶስ የተተነበዩ ብዙ ነገሮች አሉበት። ከምዕራፍ 22 ቁጥር 1 የተወሰደ ነው። ኢየሱስ ክርስቶስ ያንን ነው መስቀል ላይ ሆኖ የተናገረው፣ አምላኬ አምላኬ ለምን ተውከኝ። ግን በአረማይኩ ነው መጽሐፍ ቅዱስ ውስጥ ተቀምጦ የምናገኘው። አሁን ዘጸአት 3 ላይ ግን ሙሴ ስሙን ጠይቆ አዲስ ስም ከተሰጠው በኋላ እኔ ነኝ የሚለው ስም ይታወቃል። በዕብራይስጡ ይሄ ቃል የተጻፈው ሳምንት ይህንን ቃል ነግሬያችኋለሁኝ። እኔ ነኝ የሚለው የዕብራይስጥ ቃል እየህ ነው። እየህ አሸር እየህ ተብሎ ነው። እየህ እኔ ነኝ ማለት ነው። እየህ አሸር እኔ ነኝ ማለት ነው። ይህንን ስም አይሁዶች በጥንቱ ዕብራይስጥ ሲያስቀምጡት ድምፅ ሊሰጡት በማይችል ቋንቋ ነው ያስቀምጡት፣ ሊናገሩት በማይችሉት ያህዌ የሚል ስም ነው የሰጡት። ይህንን ያህዌን ሲጽፉ YHWH ነው የሚጠቀሙት። ኮንሶነንት ብቻ ነው፣ አናባቢ የለውም። ስለዚህ ድምፅ ማውጣት አይቻልም። ከዚህ የተነሳ አይሁዶች ምን እንዳደረጉ ነግሬያቸዋለሁኝ። ይሄ እኔ ነኝ የሚለው ስም እኔ ነኝ ኢኳልስ ያህዌ YHWH. አናባቢ ፈለጉ። ስለዚህ ቫውል አናባቢ ከሌላ ሁለት የእግዚአብሔር ስሞች ተውሰው አመጡ። አዶናይ ከሚለው ከእግዚአብሔር ስም ኤን ወሰዱ። ኢሎሂም ከሚለው ፕሉራል ኔሙ ኢን ወሰዱና ያህዌ። አሁን ድምጽ ማውጣት ይቻላል። ያህዌ እስቲ ያህዌ በሉ። ያህዌ እግዚአብሔር ማለት ነው። እኔ ነኝ ኢኳልስ ያህዌ። በደንብ እንዲገባችሁ ነው። ይህንን እዛው ለሙሴ በነገረው ቁጥር 14 ላይ ያለውን በቁጥር 15 አስተካክሉት። እኔ ነኝ ላከኝ በል ደግሞ ማነው እንዳይሉ፣ ይህ እኮ እኔ ነኝ የአባቶቻችሁ አምላክ። ዘረዘረና አባቶቻቸውን እኔ ያህዌ ነኝ፣ እኔ ኤሎሂም ነኝ ነው ያላቸው። ድሮ በዕብራይስጥ አናባቢ ስለሌለ አስተካከሉት። ያህዌ የሚለው ስም አቤል ከተገደለ በኋላ ቅድም እንዳልኳችሁ ያህዌ የሚለው ስም ከተገደለ በኋላ ሴት የሚባለው ልጅ ከተወለደ በኋላ ይሄ ስም ነበረ። ዘፍጥረት 4:26 ላይ እግዚአብሔር የሚለው አማርኛችን ላይ የተጻፈው በጥንቱ ያህዌ ተብሎ ነው። ይታወቃል፣ የሚታወቅ ስም ነው። ግን ሊጠሩት ይከብዳቸዋል። በአብርሃም ዘመንም ይታወቃል። መጽሐፎቻቸውን ስትከፍቱ ዘፍጥረት ምዕራፍ 14 ቁጥር 22 ላይ እንደገና ዘፍጥረት ምዕራፍ 15 ቁጥር 1 ላይ የምታገኙት ቃል እግዚአብሔር የሚለው ኦሪጂናሊ በመጀመሪያ ያህዌ ነው የሚለው በእነኚህ ቦታ። በይስሐቅም ዘመንም ይታወቃል። ይስሐቅ በምድር ላይ በኖርበት ዘመን ዘፍጥረት ምዕራፍ 25 ከቁጥር 21 እስከ 22 ባለው ክፍል እግዚአብሔር የሚለው ቃል ያህዌ ነው የሚለው ጥንት። በኋላ እስራኤላውያን ከግብፅ ባርነት ነፃ ከወጡ በኋላ ግን ያህዌ የሚለው ስም የከበረ ስም ነበረ። ለሙሴ ምን አለው? እግዚአብሔር ማን ላከህ ሲሉ ሲምፕሊ ስሜን ልንገር፣ እኔ ነኝ ነው የላከኝ በል አለው። እኔ ነኝ ያህዌ ማለት ነው ብያቸዋለሁ። እንደውም ምልክትም ሰጠው እኮ ከግብፅ ነፃ ከወጣችሁ በኋላ አሁን እኔን ባገኘህበት በዚህ ተራራ ላይ ታመልኩኛላችሁ ብሎታል። ይሄ እሳት እየነደደ ቁጥቋጦው ላይ ሙሴ እግዚአብሔርን የተገናኘበት ቦታ የኮሬብ ተራራ ይለዋል። የኮሬብ ተራራ ማለት እንዳይጋጭባችሁ ሲና ተራራ ማለት ነው። ሲና ነው። እሱም እንዳይጋጭባችሁ ስለፈለጉ ነው። ከዛ በኋላ የታወቀ ስም ሆነ። ግን አይሁዶች አሁን እንደ ሕዝብ ከተመሰረቱ በኋላ ሕግ ስርዓት ከተሰጣቸው በኋላ አስርቱን ትእዛዝ ከተቀበሉ በኋላ ይህንን የከበረውን አምላክ እንደዚህ ያለውን ትልቅ ጌታ የሰማይና የምድር ባለቤት የሆነው ይህን የሚታየውን ዩኒቨርስ ሁሉ የፈጠረ ትልቅ ነው እግዚአብሔር፣ የፈጠረውን ዓለም ሁሉ ይሞላል፣ ስሙን ዝም ብለው መዘርጠት አልፈለጉም። ከበዳቸው። ከተሰጣቸውም ሕግ አንዱ ከአስርቱ ትእዛዝ አንዱ ዘጸአት ምዕራፍ 20 ቁጥር 7 የእግዚአብሔር የአምላክህን ስም በከንቱ አትጥራ። እኛ አሁን እግዚአብሔርን ስም በሆነ ባልሆነ ነው የምንጠራው አይደለም? በሽንኩርቱም በቅመሙም በፈለገው ነገር። የእግዚአብሔርን ስም በከንቱ አትጥራ። እንደው አንዳንዱ በውሸትም እግዚአብሔርን ሳይል አይገርም ይምላል። መሐላ መሐላ። እኛ ድሮ ክርስቲያን ስንሆን ከአንደበታችን መጀመሪያ የምናወልቀው መሐላ ነበር። አትማል ይላል። በሰማይም ቢሆን በሌላም በምድርም ቢሆን መሐላ። 40 ዓመት በጌታ ሆነው ይኸው ልማልልህ የሚሉ ሰዎች ገጥመውኛል። አይ ዋዝ ሾክድ። ዘፈን ሌላው ደግሞ አንደበታችን እናወጣ የነበረው ቀላል አይደለም። አንዱ አንድ ጊዜ ያውም ቻፕል ውስጥ ነው፣ አሁን ሞቷል ሰው ወደ ጌታ ሄዷል። ተያዘ ሳያውቀው ለካ እንቢያለው እንዱ የሚባል ዘፈን ነበር ድሮ። እሱን ይለዋል እንዴ እገሌ ያለው ዘፈን ነው እኮ ቢለው አይ አንተ ደሞ ወኔ የለህም። ተደግሟል። ዘዳግም ማለት ዳግመኛ ህግ ነው። ዳግመኛም ህግ ሲሰጣቸው ዘዳግም 28 ቁጥር 28 ላይ ይሄው ተነግሯል፣ የአምላክህን የእግዚአብሔርን ስም በከንቱ አትጥራ። ከዚህ የተነሳ በተጨማሪ ደግሞ ሶስተኛው ምዕት ዓመት ከክርስቶስ ልደት በፊት ማለት ነው 3 BC ላይ የአይሁድ ራባዮች የሃይማኖት መሪዎች ተሰብስበው ያህዌ የሚለውን ስም እንዳትጠሩ ብለዋል። ከዚህ የተነሳ ያህዌ የሚባለው የእግዚአብሔር ስም አይጠራም ነበር በእስራኤል ምድር። የሚጠራው በዓመት አንድ ቀን ብቻ ነበር፣ አንድ ቀን። ይኸውም ደግሞ በህዝቡ አይደለም፣ ህዝቡ እንዳይመስላችሁ ይህን ስም ይጠራው። በዓመት አንድ ቀን የስሬት ቀን የሚባል በዓል አለ። የስሬት ቀን እና ሊቀ ካህኑ ያን የታረደውን ደም የፈሰሰውን ደም ይዘው ወደ ቅድስተ ቅዱሳን የሚገባው ሊቀ ካህኑ በዓመት አንድ ቀን ነው። እንደገና ለአንድ ዓመት የእስራኤልን ህዝብ ኃጢአት ሁሉ ይቅር ለማሰኘት ደሙን ይዞ ይገባል። ያውም ቀላል እንዳይመስላችሁ ያህዌ የምሕረት መክደኛው ላይ ነው ሄዶ ደሙንም ይረጨው። እዛ ውስጥ ቢገባ ተቀስፎ በአንድ ምክንያት ወይ በአንድ ጉድለቱ ምክንያት ችግር ውስጥ ሊገባ ይችላል። ቢሞት እንኳን ገብቶ ሬሳውን ጎትቶ የሚያወጣ የለም፣ እግሩ በገመድ ታስሮ። ለምን? ከሞተ ከመጋረጃው አልፎ የሚሄድ ስለሌለ ጎትቶ ማውጣት ብቻ ነው። እንደዚህ ፈርቶ በሚሄድበት ጊዜ እየተንቀጠቀጠ በዓመት አንድ ቀን እሱ ደሙን እየረጨ ያህዌ ይላል። ይኸው ነው፣ አይጠራም። የከበረ ስም ነው ማለት ነው። በዓመት አንድ ቀን ከዚህ የተነሳ አይሁዶች ያህዌ የሚለውን ስም መጥራት ስለማይችሉ ምትክ የሆነ የእግዚአብሔር ስም ይጠቀሙ ነበር። ይህንን እኔ ነኝ የሚለው ስም ምን ያህል የከበረ እንደሆነ ላሳያችሁ ነው። ምትክ ይጠቀማሉ። ለዚህ ነው መጽሐፍ ቅዱሳችንም ውስጥ አሁን እንግሊዝኛ መጽሐፍ ቅዱስ የምታነቡ ከሆነ አዶናይ የሚለውን ስም ተክተው ነው። ለዚህ ነው የእንግሊዝኛ መጽሐፍ ቅዱሶች አንዳንዶቹ ቨርዥኖች ዛሬም ካፒታል ሌተር ሎርድ የሚሉት፣ እግዚአብሔር የሚለውን ቦታ ያህዌ የሚለውን በጥንቱ ሎርድ LORD ካፒታል አዶናይን ስለተረጎሙት ነው። ምን ያህል እንደሚያንቀጠቀጣቸው እንድታውቅ ነው የምፈልገው። ኦፍኮርስ ሁለተኛም የአባቶቻችን አምላክ ይሉታል። ይሄ የተለመደ ነው። የአባቶቻችን አምላክ ሲባል የታወቀ ነው፣ ያህዌ ነው። ስሙን ለመጥራት አይችሉም። ሶስተኛ ሐሼም። እስቲ ሐሼም በሉ። ሐሼም ማለት እግዚአብሔር ማለት ነው። የቃሉ ትርጉም ሐሼም ምንድን ነው ብትሉኝ ስሙ ማለት ነው። ሐሼም ማለት ማንም እስራኤላዊ እግዚአብሔር ማለት እንደሆነ ያውቃል። ሐሼም ነው የሚጠሩት። ባሮክ ሐሼም፣ ባሮክ ሐሼም አዶናይ፣ የእግዚአብሔር ስም የተባረከ ይሁን። ከባድ ነው። አያችሁ፣ ስሙን መጥራት ስለማይፈልጉ ምትክ ነው የሚጠቀሙት። ስሙ ዛሬ የኢየሱስ ስም ወይም ሌላ እንዲህ በቀላል ነው። ቀላል እኮ ነው ዛሬ ብዙ ነገር ለእኛ። ለአሁኑ ፔንቴማ እግዚአብሔር ሐሼም ስሙን ላለመጥራት አራተኛ የሚጠቀሙት ምትክ ሳምንት ተከሽላችኋለሁ። እንደውም የኛ ኤኳየር ድሮ አንድ መዝሙርም አውጥተው ነበር። ዕብራይስቱ አኒሁ ነው። ሳምንት ሲጽፍ አንዳንዱ ዕብራይስቱንና አረማይኩ ተማቶ አይቻለኝ። አስተካክሉት። ዕብራይስቱ አኒሁ እግዚአብሔር ማለት ነው። ያህዌ ማለት ነው። አኒሁ የሚለውን ስም ይጠቀማሉ። ዘጸአት 3:14 ላይ አኒሁ ነው። እኔ ነኝ ያለው ማለት ነው። ይሄ አኒሁ በአርማይክ ክርስቶስ የተናገረው ቃል ነው። እዛ ጌቴሴማኒ እንኳን ኢየሱስን ፈልጋለን ሲሉት አናሁ ነው ያላቸው። ተከረባበቱ። ይሄ ስም ነው። አኒሁ በብራይስት ኢኳልስ አናሁ በአረማይክ። እንደገና ይሄ ዘጸአት 3 ምዕራፍ 3 ቁጥር 14 ክርስቶስ ከመወለዱ 250 ዓመት በፊት ወይም ከዛሬ 2500 ዓመት በፊት ብሉይ ኪዳን ድሮ ብሉይ ኪዳን በብራይስት ብቻ ነበር። ወደ ግሪክ ሲተረጎም 70 ሰዎች አሌክዛንደሪያ ግብጽ ውስጥ ተሰብስበው ወደ ግሪክ ሲተረጉሙት ይሄንን ቃል ምዕራፍ 3 ቁጥር 14ን ኢጎ አይሚ ብለው ነው የተረጎሙት። ስለዚህ አዲስ ኪዳን ውስጥ አዲስ ኪዳን በግሪክ ስለተጻፈ የምታገኙት ቃል እኔ ነኝ የሚለው ቃል በሙሉ ኢጎ አይሚ ነው። ክርስቶስም እንኳን ስለ ራሱ የተናገረው ቃል ሁሉ ማለት ነው። ይሄ ሁሉ ምትክ ነው። አሁን ወደ አምስተኛው ከመሄደ በፊት ኢኳል እናርጋቸው። እኔ ነኝ የሚለው ቃል ኢኳልስ ያህዌ አይደለም? የማይጠራ ቃል ነው ያልኳቸው። ይሄ ደግሞ አሁን ብዙ ምትክ ስለፈጠሩ ኢኳልስ ሌሎችን እንተውና አኒሁ ዕብራይስጥ ነው። ኢኳልስ በአረማይኩ አናሁ አማርኛው እኔ ነኝ ማለት ነው። መቼም ቋንቋ ሰፊ ስለሆነ ዕብራይስጡ ሌላም ቃል አላቸው። አኖኪ ሁ አምስተኛ ምትክ ነው የነገርኳቸው። አኖኪ ሁ ይህ ሁሉ ያህዌን ላለመጥራት ከባድ ስም ነው ብያቸዋለሁ። ይህን ሁሉ ያደርጉ ነበር ማለት ነው። ታሪኩን በደንብ እንድታውቁ ስለፈለግኩ ነው። በአዲስ ኪዳን እንግዲህ በአረማይክ ክርስቶስም ራሱ ያለው አናሁ ነው። አማርኛችን ይህንን ትርጉም አላወጣውም። እዚህ ዘጸአት 3:14 ላይ ያለና የሚኖር ኢቭን 1879 ላይ ወጣውም ሳይቀር ለምን እንደሆነ ወረድ ብያውን ነግራችኋለሁ። ትርጉም ነው ብያችኋለሁ። ትርጉሙን ያስቀመጠው ስህተት አይደለም። ለመተርጎም ነው የሞከሩት። ጌታ ግን አዲስ ኪዳን ውስጥ ሴቲቱ ምን አለችው? ምዕራፍ 4 ላይ ቁጥር 25-26 ክርስቶስ የሚባለው መሲህ ከሰማይ የሚመጣው ሲመጣ ሁሉን ይነግረናል ብላ ስትለው አይ አም ሂ አላት። አይ አም ሂ እኔ እርሱን ነኝ። ያንን ስም መጥቀሱ ነው። በሌላ ቃል ያላት አኒ ያህዌ እኔ አና ዕብራይስጡ አና ነው። አና ያህዌ ነው ያለው። አና ያህዌ አኒሁ ኢኳልስ አናሁ ቅድም አሳስቼባችሁ ከሆነ ወይም ሳምንት እንደነገርኳችሁ ኢየሱስ መሆኑ የታወቀ ነው። አኒ የሽዋ ሃማሽያግ መሲሁ ነኝ ማለቱ ነው። እንግዲህ ይሄ ቃል መጽሐፍ ቅዱስ ውስጥ ሂ ተጨምሮበት አያም ሂ በሚለው መንገድ ብዙ ቦታ ይሄ አኒው የሚለው ቃል ብዙ ቦታ ተጽፏል። ዘዳግም 32 ለምሳሌ ቁጥር 39 አማርኛችን ላይ አንይው አይልም ግን እንሄድና እንየው ዘዳግም 32 ቁጥር 39 ይሄ አንይው እንደሆነ እንድታዩ ብዬ ነው። ቁጥር 39 አሁንም እኔ ብቻዬን እኔ እንደሆንኩ ከኔም በቀር አምላክ እንደሌለ እዩ። እኔ ገድላለሁ፣ አድናለሁ፣ እኔ መታለሁ፣ ፈውሳለሁ፣ ከጄ የሚያድን የለም የሚለው እኔ ብቻዬን እኔ የሚለው አኒሁ ተብሎ ነው የተጻፈው። ከዚያስ ብትሉ መጽሐፍ ቅዱስ ውስጥ ብዙ ቦታ አለ። ጥቂት ጥቅሶ ይልስታችሁ። ኢሳይያስ 43 10 አኒሁ ነው። ኢሳይያስ 43 25 አኒሁ ነው። ኢሳይያስ 46 4 አኒሁ ነው። ኢሳይያስ 48 12 አኒሁ ነው። ኢሳይያስ 51 12 አኒሁ ነው። ኢሳይያስ 52 6 አኒሁ ነው። ስለዚህ አይ አም ሁ አይ አም እኔ እኔ ነኝ ኢኳልስ ያህዌ ብለናል። ጥልቀት ያለው ስም ነው። በጣም የጠለቀ ስም ነው። ትርጉሙ the eternal one ዘላለማዊው አምላክ ትላንት የሌለው ነገ ወይም ከነገ በስቲያ ወይ ዛሬ አመት የሌለው ያለፈ የምንለው ጊዜ የሌለው ሁሉ ጊዜ በአሁኑ ውስጥ የሚኖር ዘላለማዊ አምላክ ማለት ነው። ያለና የሚኖር ትርጉም የተጠቀሙበት ከዚህ የተነሳ ነው። ይህ ቃል እኔ እኔ ነኝ የሚለው ወይም ያህዌ የሚለው ቃል ዘላለማዊነቱን በተጨማሪም በራሱ የሚኖር ሰልፍ ኤግዚስተንስ የሆነ ምንም ነገር በራሱ መኖር አይችልም። በዓለማት ላይ የምናየው እኛን ጨምሮ በራሱ የሚኖር ማንም የለም። እየተደገፈ ነው የሚኖረው። እንስሳቱ ሁሉ እንኳን እግዚአብሔር ሁሉን ስለሰጠ ነው ዝናብ ስለዘነበ ሳሩ ስለበቀለ እንስሳቱም የሚኖሩት። እግዚአብሔር የማንም የምንም እርዳታ አያስፈልገውም። በራሱ መኖር የሚችል አምላክ ነው። ሰልፍ ኤግዚስተንት ጅማሬ የለውም። ከፍጥረት ሁሉ የተለየ ነው። ከተፈጠረ ነገር ሁሉ የተለየ ነው። በምንም ነገር አይመካም። የሚረዳውም የለም። ለዚህ ነው ከፍጥረቱ የተለየ የምንለው። ዘላለማዊነቱን የሚገልጽ ነው። አለመለወጡን ዘመናት ይለዋወጣሉ። አለመለወጡን የሚገልጽ ስም ነው። እግዚአብሔር አይለወጥም። ኢየሱስ እኔ ራ እግዚአብሔር አልለወጥም። ስለዚህ ምንድን ነው የሚለው ታውቃላችሁ አይደለም? ስለናንተ ስለኔ ስለሁሉ ልናስገባው ምንችል ቃል ነው። የጠፋችሁ አይደላችሁም ብሏል። እግዚአብሔር ቢለወጥ እኮ ወዮልን። በሁሉ ቦታ መገኘቱን መለኮታዊ ባህሪውን የሚገልጽ ስም ነው። አንዳንድ ሰዎች እግዚአብሔርን በአንድ ስፍራ ቁጭ ያደርጉታል። ዘማን አፕስቴር ይላሉ። እዛ ላይ ፎቁ ላይ ያለው እግዚአብሔር በአንድ ቦታ ተወስኖ እዛ ላይ ያለ ብቻ አይደለም። እሱ እንኳን ራሱ ሰማይ ዙፋኔ ነው፣ ምድርም የእግሬ መርገጫ ነች። ይህ አምላክ የፈጠረውን ዓለም ሁሉ የሚሞላ ነው። እግዚአብሔር ትልቅ ነው ይላል አይደለም መጽሐፍ ቅዱስ? እኛም አናውቀውም። ከዚህ የተነሳ እግዚአብሔር በአንድ ቦታ አይወሰንም። በሁሉ ቦታ አለ። ከአኒሁ እኔ እኔ ነኝ ካለው ተለይተን ልንኖር የምንችልበት ቦታ የለም። አንድም መደበቂያ ቦታ የለም። አንድም ሁሌ ከኛ ጋር ነው፣ አብሮን ነው። ብቻችን ሆነን አናውቅም። ብቻችንም መሆን አንችልም። ለዚህ እኮ ነው ዳዊት ከመንፈስ ወዴት ሸሻለሁ? የት ማምለጥ ይቻላል ከእግዚአብሔር? ዳዊት እንደሚለው 139ኛው መዝሙር ላይ ከቁጥር 8 እስከ 10 ወደ ሰማይ ቦታ በዚያ አለ እግዚአብሔር አይገኝበትም ብዬ እንኳን አስቤ ወደ ሲኦል ብሄድ እዛም ትደርሳለህ። በዚያ አለ። ክንፍ አውጥቼ ብበር በዚያ እጅ ትመራኛለች፣ ቀኝም ትይዘኛለች። አይ ጨለማ ቢከበኝ ይሻላል ብዬ ደግሞ ጨለማ ይሸፍነኛል ብል ሌሊቱ በዙሪያዬ ብርሃን ይሆናል። እግዚአብሔር ብርሃን ነው። ጥላ የሚባል የለውም። እውነቱን ልንገራችሁ፣ ጥላ ያለን እኛ ነን አይደለም እንዴ? እግዚአብሔር ጥላ የለውም። እግዚአብሔር ብርሃን ነው። ይህን ማወቅ ይገባናል። ከአኒሁ ተለይተን ነፃ የምንሆንበት ቦታ የለም። ከሆነ ማስጠንቀቂያም ነው፣ እንደገና ደግሞ የማደፋፈሪያም ነው፣ የሚባርክም ሀሳብ ነው። ከሚባርከው ልጀምርላችሁ። ከእሱ ነፃ መሆን ካልቻል እግዚአብሔር ሁል ጊዜ ከእኛ ጋር ነው። በወንዝ ውስጥ ባለፍክ ጊዜ፣ በሳት ውስጥ ባለፍክ ጊዜ፣ በፈተና በሆንክ ጊዜ፣ ስራ ባጣህ ጊዜ፣ ሁሉ ነገር በተበላሸ ጊዜ፣ ትዳርህ በፈራረሰ ጊዜ፣ ችግሮች ባሉ ጊዜ ሁሉ ከእግዚአብሔር ነፃ መሆን አትችልም። እግዚአብሔር አለ፣ ያጽናናል። ሌላስ ማስጠንቀቂያ ነው። እግዚአብሔር የለም አያየኝም ብለን በር ዘግተን ወይም ጨለማ ለብሰን የሚደረግም ነገር ምንም የለም። እዚያም አለ። እሱ የሌለበት ቦታ የለም። አኒሁ ወደ ዘላለምን ብንሄድ ቀድሞን እዛ አለ። ይህ ህይወት ያልፋል፣ ሁሉ ያ ነገር ያበቃል። ደስ የሚለው የሚያሳዝነው ነገር ሁሉ ያልፋል። ደስታው ያልቃል፣ ሐዘኑ ያልፋል። መልካም ሆነ ክፉ ስራችንን የስራችን ዋጋ ለመቀበል ሁላችንም አንድ ቀን በዚህ አኒሁ እኔ ነኝ ባለው ፊት እንቆማለን። The great I am ወዳጃችን ከሆነ መልካም፣ ወዳጅ ካላደረግነው መጥፋታችን ነው፣ ወደ እሳት ባህርም መሄዳችን ነው። ስለዚህ ስንቶቻችን ይህንን አኒሁ እኔ ነኝ ያለውን አምላክ እናውቀዋለን? አንዳንድ ሰዎች እናውቀዋለን ይላሉ። ሃይማኖት አለን እኛ እንደው ሃይማኖት አለኝ እያሉ ይጠፋሉ ብዙ ሰዎች። ጥያቄው ስለ እግዚአብሔር ማወቅ ብቻ አይደለም፣ በግል እሱ ያውቃል ወይ ለመሆኑ? ያውቃል። ጥያቄው ይሄ እኮ ነው። እኔ ስለ እርሱ አውቃለሁ አይደለም፣ በግል ታውቋል ወይ? ደግሞም በግል ታውቋል ወይ ብቻ ሳይሆን ያውቃል እርሱ አንተ። ምክንያቱም ጌታ ኢየሱስ ክርስቶስ ምዕራፍ 10 ዮሐንስ ወንጌል ላይ እንደተናገረው በጎቼ ያውቁኛል ይላል አይደለም? እኔም አውቃቸዋለሁ። ስለዚህ በግ ነህ፣ ያውቃል ክርስቶስ? ይሄ እኔ ነኝ ያለው ጌታ ያውቃል ወይ ነው ጥያቄው። ስለዚህ ለሴትየዋ እንዳለው እኔ ነኝ። ኢሳይያስ 52 ቁጥር 6ም ላይ ያው ይሄው ቃል አለ። እኔ ነኝ የሚለው ቃል አኒሁ፣ በአረማይክ አናሁ፣ ግሪኩ ኢጎ አይሚ ብያቸዋለሁኝ። ስለዚህ ወደ አዲስ ኪዳን ሄደን ዘጸአት 3 14 እንዴት በአዲስ ኪዳን ውስጥ እንደ ተጠቀሰ በክርስቶስ ይሄ የከበረ ስም እንደ ተጠቀሰ ማንም በዓለም ላይ ይህንን ቃል ለእርሱ ሊጠቅሰው አይችልም። ማንም ክርስቶስ ግን ጠቀሰው። ቅድም አምቤላችኋለሁ ምዕራፍ 8 ዮሐንስ ወንጌል ቁጥር 58 ላይ ከብዙ ክርክር በኋላ ያውም ተናደዱበት እና እሱም ማንነታቸውን በግልጽ ነገራቸው። አብርሃም አባት አለ ምናምን ሲል ኖ አብርሃም አይደለም አባታችሁ፣ ስራችሁ የአብርሃም አይደለም። እናንተ ያው ከአባታችሁ ከዳቢሎስ ናችሁ ብሏቸዋል። እና እዛ ላይ ጌታ እኔ ነኝ አለ። ቃሉን ወሰደ 3:14 ያንን የጠቀሰው ምንም መውጫ የለም። የይሖዋ ምስክሮችን መጽሐፍ ቅዱስ ብታገላብጡ አላቸው የእነሱ መጽሐፍ ቅዱስ ዘጸአት 3:14 የሚለውን እንዳይል እንዴት አድርገው እንደጠመዘዙት ብታዩ
ዮሐንስም ላይ ብትመጡ ክርስቶስ ያለውን ቃል እንዴት አድርገው እንደተመዘዙት ችግሩስ መግባት ስለማይፈልጉ ነው። ቃሉ ላይ መጨመር ወይም ማጣመም በጣም ችግር ነው። ግን ክርስቶስ ያለው እነኛ መጀመሪያ የሰሙት ገብቷቸዋል ወይ ብትሉ በሚገባ ገብቷቸዋል። ይሄ ከናዝሬት የመጣ ይሄ እኮ በእውነት የሚያናድድ ነው ለነሱ። አናጢ በፕሮፌሽን አሁን ሰባኪ ሆኗል ይሰብካል። ይሄንን የከበረ ስም የሚያውቁትን ስም እኔ ነኝ ያለውን እንዴት ይጠቅሳል? ገብቷቸዋል እኮ 3:14 ዘጸአት እንደሚጠቅስ ስለገባቸው ምን አረጉ ይላል? ድንጋይ አንስተው ሊወግሩት ፈለጉ። ጊዜው ስላልደረሰ ጊዜው ቢደርስ ኖሮ በቁጥጥራቸው ስር ይሆናል። ጊዜው ስላልደረሰ ግን አልፈቀደም። አምላክ ነውና ተሰወረባቸው። አልበረረም እኮ አልጠፋም። በመካከላቸው ሰንጥቆ አለፈ። የት ነው ሲል ይደናበራል። ኩነፍንፍ ልብሱን ለብሶ ምንም ሊያገኙት አልቻሉም። እነኛ የብሉይ ኪዳን የሃይማኖት ሰዎች በሙሉ ማለት ነው። ገብቷቸዋል። ክርስቶስ ይህንን ቃል በደንብ ነው። አኒ የሽዋ ያህዌ ማለቱ ነው። እኔ ነኝ ማለቱ ነው። አኒሁ ማለቱ ነው። እና ኢሳያስ ውስጥ ብዙ ቦታ አለ ብያቸዋለሁ። መጽሐፍ ቅዱስ ውስጥ ብዙ ቦታ አለ። ይሄ ቃል ግን ዮሐንስ ወንጌል ውስጥ በብዛት የምናገኝበት ምክንያት አለው። የምናጠናውም አሁን የቀሩንን ሳምንት በሙሉ የምናሳልፈው ዮሐንስ ወንጌል ውስጥ ነው። ከሚቀጥለው ሳምንት ጀምሮ ክርስቶስ ላይ ስለምናተኩር እኔ ነኝ የሚለውን ስም ስለጠቀሰው ዮሐንስ ወንጌል ውስጥ መጻፉ አያስደንቅም። ምክንያቱም ዮሐንስ ወንጌል የተጻፈበት ዓላማ አለው። ዮሐንስ ወንጌል ብቻ አይደለም፣ ወንጌላት ሁሉ ዓላማ አላቸው። የማቴዎስ ወንጌል ለምን ተጻፈ ብዬ ብነግራችሁ የማቴዎስ ወንጌል ዓላማ ኢየሱስ ክርስቶስ የዳዊት ልጅ እንደሆነና አይሁዶች ይህን የዳዊት ልጅን ንጉሳቸው አድርገው እንዲቀበሉት ነው። ይሄ ነው የማቴዎስ ወንጌል ዓላማ። የማርቆስ ወንጌል ዓላማ ክርስቶስ አገልጋይ እንደሆነ ለመግለጽ ነው። አገልጋይ እንደውም የሰው ልጅ ሊገለገል ሳይሆን የመጣው ለማገልገል ነው። አገልጋይ እንደሆነ ነው። ሉቃስ ክርስቶስ የሰው ልጅ እንደሆነ ለመግለጽ ነው። እንደውም በብዛት ይህንን ቃል ታገኙታላችሁ የሉቃስ ወንጌል ላይ። ወደ ዮሐንስ ወንጌል ስንመጣ ግን የዮሐንስ ወንጌል ዋና ዓላማ ኢየሱስ ክርስቶስ ያ እኔ ነኝ ያለው ዘላለማዊ አምላክ እንደሆነ አምላክነቱን ለማረጋገጥ ነው። ከወንጌላት ሁሉ መጨረሻ የተጻፈው ዮሐንስ ወንጌል ነው። ስለዚህ ብዙ የተሳሳቱ ሐሳቦችም ነበሩ። እነኛን ሁሉ እኮ አርሞ መጽሐፉን ሲጀምር ያለውን ተመልከቱ። እንደ ዘፍጥረት ወደ መጀመሪያው ሄዶ ነው። በመጀመሪያ ቃል ነበረ። የኢየሱስ ክርስቶስ ሕይወት ከማርያም ማኅፀን አይጀምርም። እሷ ተመርጣ ከሴቶች ውስጥ ብቁ ሆና ለዚህ ብቁ ሆናለች። አዎ ብቁ ሆና ተገኝታለች። የሴቶች ሁሉ ምኞት ይመጣል የተባለው መሲህ ከእነሱ እንዲወለድ ነበር። ይህንን እድል ግን ያገኘች ማርያም ብቻ ነች። ዳሩ ግን አስቀድሞ ነበረ። እሷ ራሷ ጌታዬ አምላኬም ብለዋለች፣ መድኃኒቴ ብለዋለች። አትሊስ ትክክለኛው ቃል ይሄ ነው። ዮሐንስ ወንጌል ወደዚያ ወስደንና አስቀድሞ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ። አይደለም እንዴ? ቃልም ራሱ እግዚአብሔር ነበረ። ከሆነውም አንዳች ያለ እርሱ የሆነ የለም። ሁሉን የፈጠረው እሱ ነው ማለቱ ነው። ግን ቁጥር 14 ላይ ስትደርሱ ይሄ እግዚአብሔር ነው ያለውን ስጋ ለብሰዋል። ዮሐንስ ስለ ልደት አልጻፈም። ቤተልሔም ተወለደ ምናምን እንደ ሌሎቹ አልጻፈም ግን የጻፈው ይሄንን ነው ቃልም ምን ሆነ ስጋ ሆነ ጸጋና እውነትን ተመልቶ በመካከላችን አደረ አየነው እኮ አሁን መዳሰስ ማወቅ ይችላል ነው ለዚህ ነው እኮ እግዚአብሔርን ለማወቅ ለሚፈልጉ እኔን ያየ አብን አየ አላቸው ይሄ በደንብ እንዲገባ ነው ያስፈልጋል ዮሐንስ ወንጌል ላይ ነው የምናተኩረው አምላክነቱን ለማረጋገጥ የተጻፈ ሆኖ እንድናውቅ ብቻ አይደለም ዓላማውን ምዕራፍ 20 ቁጥር 31 ላይ ገልጾታል ላምብላችሁ ዮሐንስ ወንጌል ዓላማ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምላክ ነው የእግዚአብሔር ልጅ እግዚአብሔር ነው ከብርሃን የተገኘ ብርሃን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የተጻፈው ለዚህ ነው። ኢየሱስ አምላክ እንደሆነ አምነው ሰዎች የእግዚአብሔር ልጅ መሆኑን ተቀብለው በስሙ በኢየሱስ ስም በሌላ ስም ድነት አይገኝም። ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። የክርስቶስን ማንነት ለመግለጽ መጀመሪያ የለው ከርሱ በፊት ማንም የለም ከርሱ እኩል የሚሆን ማንም የለም ማንም እርሱ እኔ ነኝ ያለው ነው አኒሁ እሱ ደግሞ እንዳለው አርማይክ ነበር የሚናገረው ኢየሱስ ክርስቶስ ምድር ላይ ያለ ዕብራይስጥ ይችላል የእናት ያባቱ ቋንቋ ነው ግን አርማይክ በጊዜው ትልቅ ቋንቋ ዛሬ እንግሊዘኛ በብዙ ዓለም እንደሚሰራበት ማለት ነው የዲፕሎማሲ እንደገና ደግሞ የንግድ የሁሉም ቋንቋ ነው እና ደግሞም ከዳንኤል ስንማር እንዳያችሁት እዛ የሚኖሩት አረማይክ ቋንቋቸው የሆነ ከለዳውያን ሀገር ስለሆነ አብዛኛው ደግሞ አረማይክ ተምሮ ነው 70 አመት ቆይቶ የመጣው ምርኮኞቹ ሁሉ አረማይክ እስራኤል ውስጥ ይነገራል ለዚህ ነው ግሪክ አረማይክ ክርስቶስ ሁለቱንም ተናግሯል እና አረማይክ ለመናገሩ ቃሉ ሁሉ አረማይክ ነው ተመልከቱ እንደውም ያ ፊልም ሲሰራ ዘ ፓሽን የሚባለው የተጠቀሙት አረማይክ ነው ለዚህ ነው አናሁ ያላቸው እኔ ነኝ ማለቱ ነው እና ሌሎችንም ደሞ ብታዩ ይሄንን ነው መሆን እግዚአብሔርን ለመሆን የሚመኝ ማን አለ? የክርስቶስን ቦታ መውሰድ የሚመኝ ማን አለ? ለክርስቶስ የሚገባው ጭብጨባ ይገባናል ብለው ሰዎች አጨብጭቡልኝ ሲሉ እንዴት እንደማዝን። ለክርስቶስ የሚገባው ክብር ሰዎች ሲወስዱት ማንም አይገባው። ምን ነው ከመጥምቁ ዮሐንስ ቢማሩ? መጥምቁ ዮሐንስን መልእክተኛ ላኩበት። ምራፍ አንድ ዮሐንስ ወንጌል ቁጥር 20 ላይ ተመልከቱ አንተ ክርስቶስ ነህን ምትመጣው መሲህ ነህን አሉት አይደለም ዛሬ እኔ ነኝ ለማለት የሚቃጣቸው አለ አይደለም አይደለም ቁጥር 20 እንኪያስ ነብይ ነህ አይደለም ታዲያ ማን ነህ እኔ ኢሳይያስ እንዳለው ምንም በመድረ በዳ የሚጮህ ድምጽ ነው ግን በዛ ላይ በቃም ቁጥር 27 ላይ ዛው ምራፍ 1 ዮሐንስ ወንጌል ስትሄዱ የጫማውን ጥፍር እንኳን ልፈታ የማይገባኝ ተመልከቱ እንኳን እኩል ነኝ ለማለትና ለማሸርገድ እኔ ኢየሱስ ባሪያ እኔ ነኝ ከኔ ሌላ ማንም የለም እንደኔ የተቀባ የለም ብሎ ሳይሆን በእውነት መቀባት ከሆነ ከዮሐንስ መጥምቁ በላይ የተቀባ አለ በመንፈስ ቅዱስ እኮ እናት ሆድ ውስጥ ያለ የጨፈረ ነው አይደለም እንዴ ምን አለ የጫማውን ጥፍር እንኳን ልፈታ ማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የበረታ ነው አንሁ ነው እሱ እኔ ነኝ ያለው አምላክ ነው እንደውም አንድ ቀን ክርስቶስ ሲሄድ ያሳየ መሆን አለበት ምራፋን ቁጥር 29 ላይ ሁሉ ይናፍቅ ስለነበረ እኔ አይደለሁም ብሏል እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ወደ ኢየሱስ ነው የተቆመ ዛሬ ሰባኪ ሁሉ አስተማሪ ሁሉ ዘማሪ ሁሉ ሰው ሁሉ ተቀባው ብሎ ከመለት ወደ ማን ነው መጥቆስ ያለበን ወደ ቀቢው እሱ ነው መፍቴው እሱ ነው ለሰዎች ችግር መፍቴው እሱ ነው ለሰዎች ኃጢአት የሞተም እሱ ነው ማን አለ ስንት ቅዱሳን አሉ መላእክት አሉ ቅዱሳን አሉ ምን አድርገዋል ለሰዎች የሞተ እሱ ነው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አናሁ ያለው እኔ ነኝ ያለው ግዙፍ ስም ነው ስሙ ራሱ ህይወት ሰጪ ነው ከዚህ ስም ውጭ ድነትም የለም ሐዋርያት አልዘጉትም ዘግተውታል እኮ የሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳን በሌላ በማንም የለም እንድንድንበት ከሰማይ በታች የተሰጠ ስም የቱ ነው ኢየሱስ የሚለው ስም ብቻ ይላል የሐዋርያት ሥራ 4 12 የሐዋርያት ሥራ 10 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል በሱ በኢየሱስ በስሙ የኃጢአት ስርየት ይገኛል እስቲያውም በሌላ ሰው ስም የኃጢአት ስርየት ተቀበሉ በማን ስም ይገኛል በማን ማን ነው ደፋር ማንም የሰማይ መላእክት በእኔ የሚል ማንም የለም ማንም ቅዱሳን ይሞቱት ማንም የሚል የለም በኢየሱስ ስም ነው ድሮ ከጓደኛዬ ጋር ስንሰራ ቀኑን አልነግራችሁም ከሰዎች ጋር እንድትጋጩ አልፈልግም አንድ በዓል ላይ ለመላክ የሚደረግ በዓል ቀን እኔ እዚህ ነው ቢሮ እሱ ቢሮ ወዲያ ፊት ለፊት ነው ንጉሴ ተፈራ ነው ተስፍሽ ይለኛል ወይ ስለው ዛሬ በሰማይ ካሉት መላእክቶች አንገቱን ዝቅ የሚያደርግ ማን እንደሆነ ታውቃለህ ይለኛል ያው የታወቀ ነው በዛን ቀን በሱ ስም ሰዎች የሚሆኑትን በማሰብ ማለት ነው ድነት በኢየሱስ ብቻ ነው በሌላ በማንም የለም እኔ ነኝ ያለው ዮሐንስ ወንጌልን ስናይ አሁን ወደ ዮሐንስ ወንጌል እየገባን ስለሆነ ዮሐንስ የክርስቶስን አምላክነት ለማረጋገጥ ለምስክርነት የሚሰጥ መረጃ የሚሰጡ 3 7 7 ነገሮችን ጽፎልናል 3 ናቸው 3ቱም 7 7 ጊዜ ተደግሞ የተነገሩ ናቸው ለይድላችሁ አንደኛ እኔ ነኝ ያለው መሆኑን ለማረጋገጥ ክርስቶስ ያደረጋቸው ታምራት ብዙ ናቸው ተቆጥሮ ያልቅም እሱ ራሱ ወንጌሉ መጨረሻ ላይ ዮሐንስ 21 ቁጥር 25 ላይ ክርስቶስ በምድር ሳለ ያደረጋቸው ታምራቶች ብዙ ናቸው ይላል የተጻፈው ግን ዮሐንስ በተለይ ሴሌክት ያደረጋቸው አምላክነቱን ለመግለጽ የሚችሉትን 7 ብቻ ነው 7 ብቻ መታገኙት ታምራት 7 የፍጹምነት ቁጥር ነው ሙሉ ቁጥር ነው ራይን ስንማር አስረድቻቸዋለሁ 7ቱን ነው የተከሰው ሌላ ታምር አለ ይስ አንድ አለ ዮሐንስ ወንጌልስ ግን ትንሳኤ ካገኘ በኋላ ከሞት ከተነሳ በኋላ ነው ትንሳኤው ምንድነው ለክርስቶስ እሱን 7ቱ ስማናስገባበት ምክንያት እሱን ብናስገባ 8 ይሆን ነበር ትንሳኤው ምንድነው ለክርስቶስ ነኝ ላለው ሁሉ የእግዚአብሔር ልጅ ነኝ ብሏል አይደለም እኔ ነኝ ብሏል አይደለም ክሌም አድርጓል ትንሳኤው ክርስቶስ እኔ ነኝ ላለው አምላክ ነኝ ላለው ሁሉ ማረጋገጫ ነው ማተሙ እሱ ነው ከዛ በኋላ ያደረገው ምንድነው ብትሉኝ ከትንሳኤ በኋላ እኮ እነ ጴጥሮስ ሲደክሙ ውለው አድረው ሳለ አገኛቸውና ሲደክሙ ነው ያደሩት መረባቸውን በዚህ በኩል ጣሉ አላቸው አሳ ያለበትን ያውቃል አይደለም ሰው ሁሉን የሚያይ ነው አሳ ጎትተው መረባቸው እስኪበጠስ ድረስ ማውጣት እስከማይችሉ ድረስ አገኙ ያ ታምር ነው ታምር አይደለም ታምር ነው ግን እሱን አንቆጥርም ሰባት ታምራቶች ነው የምታገኙት ልትከስላችሁ ጻፉት ብታነቧቸው በጣም ግሩም ነው ብንማረውም ጥሩ ነበር ያላማዬ ሰው አይደለም እኔ ነኝ የሚለውን ብቻ ነው ከዮሐንስ ወንጌል የምንመለከተው ውሃ ወደ ወይን ለወጠ የመጀመሪያው ታምሩ አይደለም ምዕራፍ 2 ከቁጥር 1 እስከ 12 ሰባት ናቸው ያንዱን ሹም ልጅ ፈወሰ ምዕራፍ 4 ከቁጥር 46 እስከ 54 ላይ ታገኙታላችሁ ሽባውን ፈወሰ ምዕራፍ 5 ከቁጥር 1 እስከ 17 ላይ ታገኙታላችሁ 5000 ወጭን መገበ ይሄም ታምር ነው ምዕራፍ 6 ከቁጥር 1 እስከ 13 ላይ ታገኙታላችሁ በኋላ የተራመደ ምዕራፍ 6 ከቁጥር 18 እስከ 21 ታገኙታላችሁ ከእናት ወድ ከወጣ ጀምሮ እውር የሆነውን ሰው ፈወሰው እንዲያ ያደረገው ያም ደግሞ ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 41 ታገኙታላችሁ ሰባተኛ አላዛርን ከሞት አስነሳ ምዕራፍ 11 ከቁጥር 1 እስከ 45 እነኚህ የማን የሁሉ ታምር እንዲሁ ለጫዋታ አይሰራም ታምራቶቹ አምላክ ለመሆኑ ለማንነቱ እኔ ነኝ ላለው ዋስትና የሚሰጥ ማረጋገጫ ነው ሰባት ነገሮች ሌላስ ምን ሰባት ብትሉኝ ክርስቶስ አምላክ እንደሆነ ሰባት መስካሪዎች ብቻ ነው የተከሰ ዮሐንስ ወንጌል ሰባት ፍጹም ቁጥር ነው ለዚህ ነው ሺሊ ሞሉ ይችላሉ ግን የተከሰው ሰባቱን ነው እሱንም ልንገራችሁ መጥምቁ ዮሐንስ ራሱ ምዕራፍ 1 ቁጥር 34 ላይ ናትናኤል ራሱ ምዕራፍ 1 ቁጥር 49 ላይ ሳምራዊቷ ሴት እና ሳምራውያን እሷ ራሷ እንደውም ተነክታ ሄዳ እነኛ ሁሉ መጡና አይተው በቃ ክርስቶስ እንደሆነ አረጋግጠናል ይላሉ ምዕራፍ 4 ቁጥር 25 እና ቁጥር 42 ጴጥሮስ ሲጠየቅ ማን እንደሆነ ክርስቶስን መስክሯል ምዕራፍ 6 ቁጥር 69 ለምትጽፉ የተፈወሰው እውር ሰው ቅድም ተጠቀስነው ታምር ብለን እሱ ራሱ መስክሯል ምዕራፍ 9 ከቁጥር 35 እስከ 38 ማርታ ራሷ መስክራለች ምዕራፍ 11 ቁጥር 27 በመጨረሻ ሰባተኛ ያ ተጠራጣሪ እንኳን ቶማስ አይቶ ቁስሉን ከዳሰሰ በኋላ ምንድን ነው ያለው ጌታዬም አምላኬም ያለው ሰባት ምስክሮች ከዛስ ሌላ ሰባት እንሄድ የሚከተለውን ሰባት ውድም እናጠፋበት ከመስጊያው ጋር ስምንት ልናርገው እንችል ይሆናል አንዳንዱ ከረዘመ ማላውቅ እኔ ነኝ ያለው እኔ ነኝን ከቅጽል ጋራ ነው የሚጨመር ነገር ቃላት አለው ፕሬዲኬት ጨምሮበት ሰዎች እንዲገባቸው ማንነቱን እንዲረዱ የሚያድርግ ነገር ጨምሮ በሚገባቸው ቋንቋ ሰባት ነገሮችን እንደሆነ እኔ ነኝ ብሏል እኔ ነኝ እነኚህ ሰባት ነገሮች ለሰዎች ማረግ የሚችል ነው በመጀመሪያ ምዕራፍ 6 ከቁጥር 35 እስከ 37 የሚከተለው ድምፅ እናየው እኔ የህይወት እንጀራ ነኝ እስቲ በሉት እኔ የህይወት እንጀራ ነኝ አንሁ የህይወት እንጀራ እንደውም I am the bread of the life የሚለውን አኒው ሃ ለቺም ሻይም ነው ያለው ሁለተኛ ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ አኒሁ ኦር ኦላም ሄዛ ነው ያለው የዓለም ብርሃን ነኝ I am the light of the world አንሁ ሶስተኛ እኔ የበጎች በር ነኝ I am the door of the sheep ያለው አንሁ ሃ ዴሪክ ሻአር ዝን በግ ማለት ነው
አራተኛ እኔ መልካም ረኛ ነኝ ምዕራፍ 10 ቁጥር 11 ነኝን ነገሮች አንድ ባንድ እናያቸዋለን I am the good shepherd emilo aniuha rohtab nello enetun sayna hiyot nay I am the resurrection and the life emilo aniuha teshvas mesim be ha shaim nello ene menged na unet hiyot nay I am the way the truth and the life aniuha aniu derik ha imit ሀ ሻይም ነው ያለው ሰባተኛ እውነተኛ የወይን ግንድ እኔ ነኝ አኒሁ ሀ ጌቨን ጌቨን ወይን ማለት ነው የወይን ግንድ እኔ ነው ያለው እነዚህ ሰባት ቃሎች እንግዲህ ንጽጽር አላቸው ብሉይ ኪዳን ውስጥ እንዲሁ ከምድር አላወጣቸው ይሄ እኔ ነኝ ያለው ሁሉን መሆን የሚችል ነው እዚህ ጋር የተቀሳቸውን ነገሮች ሁሉ ልክ ለእስራኤሎች እንደሆናቸው እኔ ነኝ ያለው እኮ እስራኤሎችን ከባርነት ካወጣ በኋላ ሁሉን ይሆነላቸው ፀሐዩ እንዳይቃጥላቸው በቀን ደመና አይደለም እንዴ አውሬም ሌላም እንዳያስፈራቸው ጠላትም እንዳይጠጋቸው በማታ ደግሞ የእሳት አምድ ቢርባቸው ከሰማይ ወረደ እንጀራ አይደለም እንዴ ቢጠማቸው ከጭንጫ የፈለቀ ውሃ ሁሉን ነው ከሆነላቸው አንሁ ሁሉን መሆን የሚችል ነው እዚህም ጋር የውት እንጀራ ነው ማለቱ የነፍስን የሰውን የነፍስ ራብ የሚያረካ የሚሞላ ማንም የለም በሰው ውስጥ ያለውን ያንን ጎዶሎ ቦታ ከክርስቶስ በስተቀር የሚሞላው ምንም የለም በቃ ድራግ ብትጨምር ካቲካላ ቁምብራ ብትጨምር ምንም ይሄ ጊዜያዊ ሀይ ሀይ መሆን የሚቻለው በሱ ነው የሚሞላ እሱ ነው በር ነኝ ማለቱ ደህንነት መግባት የምንችለው በሱ ነው መልካም እረኛ ሲል ለሰዎች ያለውን ፍቅር ህይወት ነኝ ሲል የጌታ ልጅ ለመሆን ዳግም ለመወለድ እሱን ማግኘት ነው እሱን ማግኘት ህይወት ማግኘት ነው ያው እሱ የሌለው ህይወት የለው ያው ነው ቃሉ የሚለው ልጁ ያለው ህይወት አለው ልጁ የሌለው ህይወት የለው አያሳዝንም እያለ ህይወት እያለ ሞትን መምረጥ መንገዱ እኔ ነኝ ወዳብ የምንመጣበት በርሱ ብቻ ነው እኔ ትንሣኤ ነኝ ከመቃብር ወዲያ ያለን ተስፋ እርሱ ብቻ ነው አዎ እውነተኛ የወይን ግንድ እኔ ነኝ ፍሬም ለማፍራት ምን ይችላል በቤቱም በስራውም እንደገና በመኖራችን አለበለዚያ እኮ ሞተ ተወለደ ማለት ብቻ ነው እና ከዛ ሞተ በሱ ነው እኔ ያለም ብርሃን ነኝ ያለው ጨለማውን የሚገፍ ጨለማውን የሚያሸንፍ እሱ ብቻ ነው እኔ ነኝ ያለው እኔ ነኝ ስሙ ነው ሲጸልይ ያለውን ታስታውሳላችሁ በዚህ ሊጨርስ ምዕራፍ 17 ላይ ለአባቱ አባት ሆይ ለሰጠኸኝ ሰዎች ስምህን አስታወቀው ስሙ ምንድነው ብሉይ በተማርነው መሰረት ስሜ ምንድነው ብሏል እኔ ነኝ በአዲስ ኪዳንም ስሙ እኔ ነኝ ነው ክርስቶስም ያ እኔ ነኝ እኔ ነኝ ያለው እንጸልያለን ሄንስም አይውቃለህ ከዚህ ሰው ከዚህ አምላክ ከዚህ ጌታ ማይታወቃለህ ወይ በዚህ ጌታ ማይታወቃለህ እርግጠኛ ያልሆናችሁ እድሉን ልስጣችሁ ወደ እኔ የሚመጣውን ከቶ ወደ ደጅ አላስወጣውም ብሏል ክርስቶስን አላውቅም ስሙን አውቃለሁ ማነቱን አውቃለሁኝ እግዚአብሔር ልጅ እንደሆነ ከልጅነቴ ጀምሮ ሰማለሁኝ ግን በግሌ አምላኬም ጌታዬም አድርጌ በሕይወቴ አላነገስኩትም የሚል ሰው ካለ እንጸልይለታለን እጁን ለምልክት አውጥቶ ቢያሳየን አለ
ይህን አንድ እርምጃ መራመድም ይፈልጋል። ከሌለ እንጸልያለን።
እኔ ነኝ ያልከው እግዚአብሔር ሆይ እናመሰግናለን። እውነተኛ አምላክ ስለሆነው ስለከበረው ልጅህ ስጦታችን ሆኖ በመስቀል ላይ የእኛን ስፍራ ወስዶ ድነትን ላመጣልን ጌታ ስለ እርሱም እናመሰግናለን። እግዚአብሔር ሆይ የምትወደውን አንድያ ልጅህን ሰጠን። ለምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ስለፈለግ አንድያ ልጅህን በመስቀል ላይ ሰጠናል። እናመሰግናለን። ይህንን የአንተ ስጦታ የሆነውን አሁን በቃሌ የጠቀስነውን ሁሉ መሆን የሚችለውን መድኃኒታችን የሆነውን ክርስቶስን ስላገኘነው እናመሰግናለን። እኔ በበኩሌ ስላገኘሁት አመሰግናለሁኝ። እግዚአብሔር ሆይ ወንድሞቼና እህቶቼም ይህንን ሕይወት ሰጪውን ስላገኙ በአንድ ላይ እናመሰግናለን። ክብር ላንተ ይሁን። የተማርነውን ጠላት ከኛ እንዳይሰርቅ ጠብቅልን። እግዚአብሔር ሆይ ሁሉ ጊዜ ከኛ ጋር እንደሆንክ በቃል ጥቂት ቀደም ብሎ ሰምተናል። ሁሉ ጊዜ ከኛ ጋር እንዳለ ኮንሺየስ እንድንሆን እንድንረዳ አንተ የማትገኝበት ነፃ የምንሆንበት ቦታ አለ ብለን የሚቀጥለውን ሳምንት ሁሉ እንዳናስብ ጠብቀን ጌታ ሆይ ከሰዓት በኋላውን የተባረከ አድርግልን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ ይጠብቃችሁ። ከሰዓት በኋላችሁ ሳምንታችሁም የተባረከ ይሁን። በሰላም መሄድ ትችላላችሁ።